ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 7 2011 ዓመተ ምህረት ዝግጅታችን ጀመረ። የኦሮሚያና የአዲስ አበባ ነዋሪዎችን እያወዛገበ ባለው የዋና ከተማይቱ የባለቤትነት ጥያቄ ላይ ውይይት ይዘናል።
ክልሎች ጠንካራ የሆነ መንግስት እንቅስቃሴ እያረጉ ማዕከላዊ መንግስቱ የደከመበት ሁኔታም ምክንያቱ ይሄ ነው የሚመስለኝ። የተካረረ የብሔርተኝነት እንቅስቃሴ እየተሸነፉ ምን ባይሆን ስጋት አለኝ እና ምናልባት አገሪቱ ላይ ያለው የስጋት ድባብ የመካት ድባብ በተወሰነ መልኩ የምጋራው እውነትነት ያለው እውነትነት ገጽ ያለው የአንድ የሀገር አንድነት ማይሆን አቅጣጫ የሚወስድ አይነት ከባቢ አየር ነው ያለው።
የሰማያዊ ፓርቲ ምክር ቤት የቀድሞ አባል አቶ እምላዕሉ ፍስሐ
ጊዜ ተወስዶ ይሄ የተበላሸውን ነገር አስተካክለን ሁሉም ወደ ቀልቡ መጥቶ ስልጣን ማለት ህዝብን ማገልገል ነው የሚል እውቀትና ችሎታ ያላቸው ሰዎች ወደ አደባባይ ይውጡ። አሁን አብዛኛው አስመሳዩና ልብላባዩ 27 ዓመት እንደነበረው አሁንም ይሄንን ነገር እየተቆጣጠረው እንዳይሆን መጠንቀቅ መቻል አለበት።
ሐኪምና የፖለቲካ ተንታኝ ዶክተር መንግስቱ አሰፋ ከዜናው በኋላ አገኟቸው። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በምዕራብ ምስራቅ ጉጂና ጌዴዮ ዞኖች በተለያዩ መጠለያ ለሚገኙ ተፈናቃዮች የሚደረገው ሰብአዊ እርዳታ በቀጣይነት እየቀረበ መሆኑን የሰላም ሚኒስቴር አስታወቀ ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ትላንት በሰጡት ጋዜጣዊ መግለጫ በምስራቅና ምዕራብ ጉጂ እንዲሁም በጌዴዮ ዞኖች የሚገኙ ተፈናቃዮችን በቋሚነት ለማቋቋም የኦሮሚያ ብሔራዊ ክልላዊ መንግስት፣ የደቡብ ብሔራዊ ክልላዊ መንግስትና የፌዴራል መንግስት በጋራ እየሰሩ ይገኛሉ ብለዋል። ይሁን እንጂ ለተፈናቃዮች ሰብአዊ እርዳታ በሚውሉ ምግብና ምግብ ነክ ባልሆኑ አቅርቦቶች ላይ አልፎ አልፎ ስርቆትና ንጥቂያ እንደሚፈጸም ጠቁመዋል። በተለይም በጉጂ ዞን የተደራጁ ቡድኖች እርዳታው በወቅቱ እንዳይደርስ ለግል ጥቅማቸው በማዋልና በተለያዩ የአመራር ችግሮች ሳቢያ ስርጭቱ ላይ መስተጓጎሎች እንደሚከሰቱ ገልጸዋል። ቦይንግ በሚሰራቸው 737 ማክስ አውሮፕላኖቹ ላይ የሚገጠሙ የተሻሻሉ አዲስ ሶፍትዌሮችን በሳምንትና 10 ቀናት ውስጥ እንደሚያወጣ የሚዲያ ዘገባዎች ትላንት አስታውቀዋል። ባለፈው ሰኞ ቦይንግ ባወጣው መግለጫ ግን በ737 ማክስ ጄቶች ላይ የተሻሻለው ሶፍትዌር የሚገጠመው በመጪዎቹ ሳምንታት ውስጥ ይሆናል የሚል ነበር። ፋብሪካው ላለፉት በርካታ ወራትና የላየን ኤር በረራ ቁጥር 610 መከስከስን ተከትሎ በሶፍትዌሩ ላይ ሲሰራ መቆየቱን በመግለጫው አስረድቷል። የተገጣሚው ሶፍትዌር ዓላማም ቀድሞም ደህንነቱ አስተማማኝ የነበረውን ማክስ ጄት አውሮፕላን ይበልጥ የተሻለ ለማድረግ ነው ብሏል ቦይንግ። ይህ በእንዲህ እንዳለ ከወደቀው የኢትዮጵያ አየር መንገድ አውሮፕላን የተገኘውን ብላክ ቦክስ የተሰኘውን የበረራና ድምፅ መቆጣጠሪያ መሳሪያ የተረከቡት የፈረንሳይ መርማሪዎች ትላንት ሥራ ጀምረዋል። ምርመራውን በይፋ የሚመሩት ኢትዮጵያውያን ሲሆኑ የፈረንሳይና የዩናይትድ ስቴትስ ባለሙያዎች ያግዛሉ። ከቋቱ የሚገኝ የምርመራ ውጤት ግን በርካታ ቀናት ሊወስድ እንደሚችል ይገመታል። የአቪዬሽን መርማሪዎች በወደቀው የኢትዮጵያ አየር መንገድ አውሮፕላን ውስጥ አንድ ጄቱ እንዳይዋዥቅ የሚረዳ መሳሪያ የተለመደ ቦታውን ስቶ ማግኘታቸውን ተናግረዋል። የኢትዮጵያ አየር መንገድ በረራ ቁጥር 302 እና የላየን ኤር 610 አውሮፕላኖች አየር ላይ ከመጠን በላይ ላይና ታች ሲወጡና ሲወርዱ የሳተላይት ምስሎች ቀርጸዋል። ይህ የሚያመለክተው የሁለቱም አውሮፕላን አብራሪዎች የአውሮፕላኑን ክፉኛ መዋዠቅ ለመቆጣጠር የተቸገሩ እንደነበር ነው ተብሏል። እንዲያውም ፓይለቶቹ ችግር እንደገጠማቸው ወዲያውኑ ወደ ተነሱበት ስፍራ ለመመለስ ጠይቀው እንደነበር ተዘግቧል። በመጨረሻም ክራይስት ቸርች ኒውዚላንድ ውስጥ ለትላንቱ 49 ሰዎች ለተገደሉበት የሽብር ጥቃት ዋና ተጠርጣሪው አውስትራሊያዊው ብሬንተን ታራንት ዛሬ ፍርድ ቤት ቀርቧል። ነጭ ብሔርተኛ ነኝ የሚለው የ28 ዓመቱ ታራንት በሁለቱ መስጊዶች ላይ ባደረሰው ጥቃት ከተገደሉት 49 ሰዎች በተጨማሪ በርካቶች ቆስለዋል። ከቆሰሉት መካከለም ሁለት ኢትዮጵያውያን ይገኛሉ። ባልደረባችን ገልሞ ዳዊት በክራይስት ቸርች የኢትዮጵያ ማህበረሰብ ተወካይ የሆኑትን አቶ እስክንድር አምዴን በስልክ አነጋግሮ ተከታዩን ዘገባ ከናይሮቢ አድርሶናል።
አርብ የካቲት 6 ኒውዚላንድ ክራይስት ቸርች ከተማ በሁለት መስጂዶች ላይ በተፈጸመው ጥቃት ሁለት ትውልድ ኢትዮጵያውያን የመቁሰል አደጋ እንደደረሰባቸው ታውቋል። በአካባቢው የኢትዮጵያውያን ማህበረሰብ ተወካይ አቶ እስክንድር አምዴ ሁለቱም ትውልድ ኢትዮጵያውያን በሕክምና ላይ መሆናቸውን አስረድተዋል።
አንደኛው ኦፕሬሽን አድርጎ እግሩን የአጥንቱን ችግር ስለሆነ ትላንትናውኑ አድርጎ ዛሬ ጠይቀነዋል። ገና ነው። አጥንቱን ስለሰበረ ብረት አድርገው ለመገጣጠም እየተሞከረ ነው። መነጋገርም ምንም ይላል። አንደኛው ግን ደረቱ ላይ ስለሆነ የተመታው አይሲዩ ነው ያለው እና ገብተን ማየት አልቻልንም። እዛ ነበር ግን ከዶክተሮቹ እና ከነርስ እንደሰማ ነው ጥይቷ ትንሽ ወደ ሳምባው አካባቢ ስለሄደች በኦክሲጅን ነው ያለው። ኦፕሬሽን አሁን ስለሚጠብቀው አሁን እኛ ጋር ማታ ስለሆነ ሌሊቱን ይወስዳል ኦፕሬሽን።
አቶ እስክንድር የተጎጂዎቹን ማንነት ከተናገሩ በኋላ በአካባቢው የሚገኙ ትውልድ ኢትዮጵያውያንም ተጎጂዎቹን እየጠየቋቸው መሆናቸውን ነው የተናገሩት።
እግሩ ላይ እንትን የተባለው አህመድ ይባላል። አንደኛው ደግሞ አባስ ይባላል። ሁሉም ሙስሊም ወንድሞቻችን እዛ ነው የሚሄዱት። በሁለቱም መስጊዶች በአቅራቢያ በሚቀርበው ላይ ነው የሚሄዱት። ይሄ አሁን ብዙ ሰው የሞተበት ዋናው የሚባለው መስጊዳቸው ስለሆነ አብዛኛው ቅርብም ሩቅም ያሉት በአብዛኛው ወደዛ ነው የሚሄዱት። ግን ዚላንድ መንግስትም እየተረባረበ ነው። ሁሉም ኢትዮጵያዊ በጣም ልብ ስለሰበረ እዛው አካባቢ ሳይጠፋ ሁላችን አለን።
እግሩን የተመታው አህመድ ባለትዳርና የልጅ አባት ሲሆን ደረቱን ተመቶ በማገገሚያ ክፍል ያለው አባስም ባለትዳር መሆኑን አቶ እስክንድር አስረድተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 7 2011 ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም ኮሎኔል መንግሥቱ ኃይለ ማርያም ይጠየቁ ለፍርድም ይቅረቡ የሚሉ በአንድ ወገን፣ የለም አይጠየቁም ለመሆኑ ጠያቂው ማን ነው የሚሉ ደግሞ በሌላው ቆመው ሙግት ገጥመዋል።
ለተባበሩት መንግስታት፣ ለአውሮፓ ማህበረሰብ ጽፈናል፣ ኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል፣ ለአሜሪካ መንግስት ጽፈናል። እነኚህ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ሌላ ሶስተኛ ሀገርም የመታየት አማራጭ እንዳለ ነው ያቀረብን።
በዝቅተኛ ደረጃ እንኳን ቦታን ባለ ያላቸው ሰዎች ይጠየቃሉ። ኮሎኔል መንግስቱ 17 ዓመት ሀገሪቷን ሲያስተዳድሩና ሲመሩ አጠፏቸው ጥፋቶች አይጠይቁ የሚል አርጊመንት የለኝም። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይህን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች፣ እሳቸውንም ሆነ አስተዳደራቸውን ወደዚህ ራስን ፕሮቴክት ወደ ማድረግ በደም ወደ መጨማለቅ ወደ መጥፎ ነገር ስርዓቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው። በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው።
የቀደሙት አቶ ነሲቡ ስብሃት፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ከበደ ናቸው። እሰጥ አገባ ላይ ናቸው። ጠብቋቸው። አሁን ወደ መጀመሪያው ዝግጅት እንለፍ። የአዲስ አበባ ንግግር። የኦሮሚያና የአዲስ አበባ ነዋሪዎችን እያወዛገበ ባለው የዋና ከተማይቱ የባለቤትነት ጥያቄ ላይ ውይይት ይዘናል። ተወያዮቹ አሁን ሚኒሶታ የሚገኙት የሰማያዊ ፓርቲ ምክር ቤት የቀድሞ አባል አቶ እምላዕሉ ፍስሐና ከአዲስ አበባ ደግሞ የጥርስ ሐኪሙና በፖለቲካ ተንታኝነትም የሚታወቁት ዶክተር መንግሥቱ አሰፋ ናቸው። ባለፈው ሳምንት በተላለፈ የዚህ ውይይት የመጀመሪያ ክፍል ውስጥ አቶ እምላዕሉ በሰጡት አስተያየት ኢህአደግ ሥልጣን ለቆ የሽግግር መንግሥት መመሥረት አለበት የሚል አቋም አንጸባርቀዋል። ዶክተር አብይ አህመድ ግን ኢህአደግን ለቀው ሽግግሩን መምራት ይችላሉ ብለዋል። ዶክተር መንግሥቱ ደግሞ የለም ኢህአደግ ራሱ ሊያሸጋግረን ይገባል ባይ ናቸው። ያወያየቻቸው ትዝታ በላቸው ነች።
አመሰግናለሁ ሰለሞን። በዚህ በሁለተኛው የውይይት ክፍል እንግዲህ ህገ መንግስቱን ተንተርሰው በየአቅጣጫው የሚሰሙ የይገባኛል ጥያቄዎችን ነው የምንመለከተው። በተለይ በአዲስ አበባ ላይ የሚሰማው ውዝግብ አገሪቱን ውጥረት ውስጥ ጨምሯል። ውጥረቱን እንዴት ማርገብ ይቻላል? መፍትሄውስ ምንድን ነው? መጀመሪያ ዶክተር መንግስቱ፣
አዲስ አበባ ጉዳይ መሰረታዊ የህገ መንግስቱ ችግር ነው። አንደኛው አንቀጽ 49 ላይ የተቀመጠው የአዲስ አበባ ጉዳይ በጣም ግራ የሚያጋባኝ ነው። አንደኛው የፌዴራል መንግስቱ የመቀመጫ ከተማ ናት ይላል። ከዛ በኋላ ራሷን በራሷ የመተዳደር መብት እንደ ማንኛውም ክልል የተሰጣትና ይላል። ሶስተኛ ላይ ይቀጥልና ተጠያቂነቷ የፌዴራል መንግስት ነው ይላል። በክልሎች ዘንድ እንደዚህ የሚባል ነገር የለም። አዲስ አበባን በተመለከተ ግን አዲስ አበባን ምንድን ነው የሚያደርጋት? ሌጋሊ ስናስብ ወይ ደግሞ በህግ አግባብ ስናስብ አዲስ አበባን የፌዴራል አገዛዝ ቀጠና ነው የሚያረጋት ማለት ነው። በፌዴራል ቋንቋ ቀጠና ያረጋታል ማለት ነው። ምንድን ነው እዛ ጋር ተቃርኖዎች አሉ። ራሷን በራሷ ማስተዳደር ትችላለች ይልና ሁለተኛ ደግሞ ተጠያቂነቷ ለፌዴራል መንግስት ነው ይላል። ይሄ ችግር ያለበት ነገር ነው። ሌላ ችግሩ ደግሞ አዲስ አበባ ላይ ያለው የኦሮሚያ ልዩ ጥቅም ዝርዝር ሁኔታው እስካሁን ድረስም በህግ ይወጣል የተባለው አልወጣም። ስለዚህ ብዙ ክፍተት ለብዙ የህግ ትርጉሞች ክፍት ስለሆነ እዛ ጋር ብዙ ማሳየት መስጠት አልፈልግም። በአጠቃላይ ግን አዲስ አበባ ስትመረትበት የነበረው ሁኔታ ትክክል ነው የሚል እምነት የለኝም። ምንድን ነው አዲስ አበባ ሲሰፋም የእቅድ ችግር ነበረበት። በልማትም ይሁን በየትኛውም መልክ አዲስ አበባ ስትሰፋ ችግር ነበረበት። የአዲስ አበባ ድንበር ወይ ደግሞ እንግዲህ በኦሮሚያና በአዲስ አበባ መካከል እንደ ዲስትሪክት ከታሰበ እንደ ፌዴራል አስተዳደር ግዛት የምትታሰብ ከሆነ ድንበር መኖር ነበረበት ወይ ደግሞ ምስል መኖር ነበረበት። እስካሁን ድረስ አልተቀመጠም። እጥፍ አድጎ እዛ ላይ ደርሰዋል። በአጠቃላይ ግን እኔ ብጠይቅኝ አዲስ አበባ የሁሉም የኢትዮጵያ ህዝቦች ከተማ፣ ግን እዛ ጋር አካባቢ የሚኖሩ ሰዎች ግን በምንም አይነት መልኩ ከተማዋ ስትሰፋ ሚሆን ከተማዋ እልማትም ስትል ቆሻሻ ስታስወግድ በፍጹም እነዚህ ሰዎች ግን ሊጎዱ አይገባም። ለዚህ ልዩ ጥቅም አያስፈልግም። መብት ነው አለመጎዳት። አለመፈናቀል መብት እንጂ ልዩ ጥቅም አይደለም። አሻሚ ቋንቋ ነው ሲጀመር ልዩ ጥቅም ማለት ነው። እነዛ ሰዎች ቆሻሻ እላያቸው ላይ ሲደፋ ወይ ደግሞ ከከተማ ሲፈናቀሉ ይሄ በዚህ አለመፈናቀላቸው አስተዳደራዊም ይሁን ኢኮኖሚያዊ ይሁን ፖለቲካዊ ይሁን ባህላዊ ይሁን በደል እንዳይደርስባቸው ማድረግ ህገ መንግስቱ ይሄንን እንደ መብታቸው እንደ መሰረታዊ መብታቸው እንጂ እንደ ልዩ ጥቅም ማስቀመጥ አልነበረበትም የሚል እምነት አለኝ። የኦሮሚያን ልዩ ጥቅምና ባለቤትነት ጥያቄም የከበደ ፖለቲካዊ ክብደት የሚሰጠው ነገር ቢኖር የአካባቢ ገበሬዎች መፈናቀል ነው። ሲፈናቀሉ ነው የኖሩት። አዲስ አበባ ከ1991 በአውሮፓውያን አቆጣጠር በኋላ እንግዲህ እስካሁን ድረስ ስትሰፋ ነው የኖረች። ከ95 ነው ጀምሮ የወጣ ህገ መንግስቱ ደግሞ እስካሁን ድረስ ምንም አይነት የህግ ትርጉም ያልተሰጠውን የህገ መንግስት አንቀጽ አስቀምጧል። አሻሚ የሆነ ትርጉም ያለው ማለት ነው። በአጠቃላይ ግን የአዲስ አበባ ጉዳይ ይህን ያህል ህዝብንም ያባላ ያጣላ፣ ለዚህ አይነት ፖለቲካ ትርኩሳት ሊያደርስ ይገባል የሚል እምነት የለኝም። ምክንያቱም አዲስ አበባ የኢኮኖሚ ማዕከል ናት፣ የአፍሪካ ማዕከል ናት፣ የዓለም ዲፕሎማሲ ተቋማት ማዕከል ናት፣ የሁላችንም የኢትዮጵያ አሻራ ያለባት የአንድነታችን ከተማ ናት። የአዲስ አበባ ጉዳይ በእንደዚህ አይነት ሁኔታ የይገባኛል ጥያቄ የተካረረ የፖለቲካ ጉዳይ ውስጥ መግባት አስፈላጊውም የዜጎችን ሰላምና ደህንነት የማረጋገጡን ሁኔታ ይህን ችግር በዚህ ሰዓት በተለይ በዚህ ሰዓት ይሄ ጉዳይ መነሳቱ እጅግ በጣም አላስፈላጊ ሀገሪቱን ለሌላ ቀውስ ሊጋብዝ የሚችል ነገር አድርጌ ነው የምወስደው።
እሺ፣ በጣም አመሰግናለሁ ዶክተር መንግስቱ አሰፋ። ከዶክተር መንግስቱ የተለየ አመለካከት ካሉት አቶ ምላሉ የሚያክሉት ካለ
የተለየ ሀሳብ ያለኝ ህገ መንግስቱ ላይ እነዚህ በተለይ በሰብአዊ መብቶች ጉዳይ በጣም ጥሩ ጎኖች አሉ የሚባለውን ያህል እውነት ነው። ተንኮልና ሸፍጥ ህገ መንግስቱ ላይ አለበት እና ህገ መንግስቱ መቀየር አለበት ከሚባልባቸው ነጥቦች አንዱ ይሄ የአዲስ አበባ ጉዳይ ነው። አቶ መለስ በስልጣን ዘመናቸው ላይ የአዲስ አበባ ህዝብ ስላልተቀበላቸው ከሌላ ጋር ለማጣላት የሆነ ነገር ፖለቲከኞች ቆምረውት የሄዱት ተንኮልና ሸፍጥ ነው። የህግ ጉዳይም አይደለም፣ እንደ ባለሙያም የሚወራበት አይደለም። በትክክል እንነጋገር ከተባለ ተንኮልና ሸፍጥ ያለበት ነው። እኔ ወደ አዲስ አበባ ልምጣ። አዲስ አበባ ከ27 ዓመት በፊት ኢህአዴግ ሲቆጣጠራት የነበረው ማህበረሰብ ወይንም ነዋሪው ተመችቶት ኖሮ ተስፋፍቶ አይደለም። የአዲስ አበባ መስፋፋት ከሁሉም የኢትዮጵያ ግዛቶች የነበሩ
በትክክል በላባቸው ሰርተው ደክመው የጣሩ ትንሽ ቀሪ ስትኖራቸው አዲስ አበባ ላይ ቤት መኖር፣ ንብረት ማፍራት እንደ የኔነት ስሜት ይፈጥር ነበር። አንድ ሁለተኛ በደንብ መጤን ያለበት ነገር በስርዓቱ ውስጥ ያሉ ሰው በየክልሉ ባለስልጣን ሲሆኑ ሲዘርፉና ሲመዘብሩ ከየት አመጣቸው እንዳይባሉ ንብረታቸውን የሚያፈሱት አዲስ አበባ ላይ ነበር። ከሁሉም ክልል የአዲስ አበባ መስፋፋት የዚህ ሁሉ ትርቅም ውጤት ነው። አንድ ይሄ ደግሞ ኦህዴድንም ከኦሮሚያ ባለስልጣናትንም ይጨምራል። አንዱ ይሄ ነው። ሁለተኛ እኔ የአዲስ አበባ መስፋፋት በትክክል እውነት እንነጋገር ከተባለ አዲስ አበባ ስትስፋፋ በአዲስ አበባ ዙሪያ ያሉ ገበሬዎች ኦሮሞዎችን መፍትሄ እናበጅላቸው እውነት እንነጋገር ከተባለ የአምስት ባለሙያ ሰው የሁለት ቀን ስራ ነው። ለምንድን ነው ፖለቲሳይዝ የሚሆነው? ሁልጊዜ እነዚህን ሰዎች መፍትሄ ሳንሰጥ ፖለቲካል የምናደርገው ሌላ ኢንተረስት ከሌለም በስተቀር
ግልጽ አይደለም። እዚህ ላይ ቢያብራሩልኝ። ምን
አዲስ አበባ ስትስፋፋ በአዲስ አበባ በመስፋፋቷ ምክንያት የተፈናቀሉ ገበሬዎች አሉ። እነዚህን ገበሬዎች ግን ለመልሶ ለማቋቋም ይህን ያህል ትልቅ ኢሹ መሆን አይገባውም። በተወሰነ በጀት እነዚህን ገበሬዎች አቋቁሞ ኑሯቸውን መለወጥ ይቻላል። አዲስ አበባ 60% ነው የሀገሪቱ ኢኮኖሚ ራን የምታደርገው። ሁሌ ግን በእነሱ ስም የሚሰራ ፖለቲካ አለ። እነሱንም ወይ አላቋቋምናቸውም በእነሱ ስም ግን እያደረገን የሚሰራ ፖለቲካ አለ። እኔ የሚታየኝ ነገር ምንድን ነው? ያገነገነ ኤክስትሪሚስት የሆነ ሽፍን የሆነ በሶስትዮሽ መጫወት የሚፈልጋለ በኦሮሚያ ክልልም ውስጥ ስር ሰዶ፣ በአዲስ አበባ አስተዳደርም ውስጥ ስር ሰዶ፣ በማዕከላዊ መንግስቱም ውስጥ ስር ሰዶ አዲስ አበባን የኔ ነች ብሎ ለአንድ ብሔር ብቻ ጠቅሎ የሚሰጥ መውሰድ የሚፈልግ ኃይል አለ። ይሄ ደግሞ ሊሆን አይችልም። የሁላችንም ከተማ ነች። ሁሉም ኢትዮጵያዊ ይደክሙበታል። ስለዚህ የእከሌ ብቻ ተብሎ ጥያቄ ውስጥ ሊገባም አይችልም።
በዚህ ላይ ከዶክተር መንግስቱ ጋር ሀሳባችሁ አንድ ነው። አዲስ አበባ የሁሉ ኢትዮጵያዊ ብቻ ሳትሆን የአፍሪካ መናኸሪያ፣ የዓለም አቀፍ የሆነች ከተማ ናት በሚለው ሁሉም የሚስማማ ነው። እስቲ ወደ መፍትሄ ሀሳብ እንሂድ። አሁን ሰሞኑን ከፍተኛው ውጥረት አለ። ጠቅላይ ሚኒስትር አብይ አህመድና ቲም ለማ የተባለው አማራ ዲሞክራሲያዊ ፓርቲ ጋር በአጋርነት ቆመው ኢትዮጵያን እናሸጋግራለን ሲሉ በጣም ብዙ ሰው ነበረ በኢትዮጵያ የለውጥ ሁኔታ ተስፋ የሰነቀው። አሁን ሰሞኑን ያለው ሁኔታ ግን ጥርጣሬና መከፋት እንዲሁም የእርስ በርስ ጦርነት ስጋት አለ። ከዚህ ውስጥ እንዴት ነው የምንወጣው?
በአጠቃላይ ትልቁን ምስል ብንመለከት አሁን ያለው ባለፉት 10 ወራት የነበረው ነው። እውነት ነው የአማራ ዴሞክራሲ ፓርቲና የኦሮሞ ዴሞክራቲክ ፓርቲ ስልታዊ ትብብራቸው ነበረ ኢትዮጵያ ከዛኛው አይነት ስርዓት አሁን ወዳለችው ስርዓት ያሸጋገራት ማለት ነው። ብዙ ሰዎች ይህን በጣም በብዙ ጥሩ ምርታ ተቀብለው ነበረ፣ በብዙ ደስታ ተቀብለውታል። እና እኔ በአጠቃላይ ምንድን ነው የማየው፣ ይሄ በተለይ ባለፉት 6 ወራት በዚህ ሁለቱ ፓርቲዎች ላይ ይሄ ጫና በሁለቱ በኦሮሚያ በኩልም በአማራ በኩልም ያለው የብሔርተኝነት ሁኔታ እየከረረ ስለመጣ በፓርቲዎቹ ላይ ተጽዕኖ አሳድሯል የሚል እምነት አለኝ። የተካረረ የፖለቲካ ስልት የሚያራምዱ ባለሚዲያዎች፣ በጣም ብዙ ተከታይ ያላቸው የሶሻል ሚዲያ ጸሐፊያን፣ የፓርቲ መሪ የሆኑ ሰዎች፣ በጣም ተጽዕኖ ፈጣሪ የሆኑ ሰዎች እነዚህን ሁለት ፓርቲዎች ጫና አሳድረውባቸዋል የሚል እምነት አለኝ። ይሄ ነገር ደግሞ እንደሚታወቀው የኦሮሞና የአማራ ብሔርተኝነት በተወሰነ መልኩ መቃቃር ነገሮች አሉት። ታሪካዊ ነው ይሄ። ወደ አንድነት እናምጣው ከተባለ ሁለቱ በኩል ያሉ የብሔርተኛ እንቅስቃሴዎች ጋብ ብለው በሀገር አንድነት ላይ መስራት ሲገባቸው በእነሱ ተጽዕኖ ስር ወድቋል የምናለኝ እና በሀገር አንድነት ላይ መስራት ሲገባቸው በሁለቱ በኩል እነዚህ ሀገርን በኦሮሚያና በአማራ በኩል ሀገርን እየሮ ያሉ እነዚህ ሁለት አክራሪ የብሔርተኝነት እንቅስቃሴ በእነሱ ተጽዕኖ ስር ወድቋል የምናለኝ እና እነዚህ ቅድም እንደተናገርኩት የኦሮሞና የአማራ ብሔርተኝነት እንቅስቃሴ በተወሰነ መልኩ የሚጋጩ ህልሞችን የያዙ የብሔርተኝነት እንቅስቃሴዎች ናቸው። ከዛ የተነሳ አንዳንድ አቋሞች እየረዙ ነው። እንግዲህ በሁለቱም በኩል መግለጫ እየወጣ ነው፣ አዲስ አበባን በተመለከተ እንዲሁም ደግሞ የሚፈናቀሉ ሰዎችን በተመለከተ ማለት ነው። ተስፋዎችን ወድቋል። ክልሎች ጠንካራ የሆነ መንግስት እንቅስቃሴ እያደረጉ ማዕከላዊ መንግስቱ የደከመበት ሁኔታም ምክንያቱ ይሄ ነው የሚመስለኝ። የተካረረ የብሔርተኝነት እንቅስቃሴ እየተሸነፉም እንዳይሆን ስጋት አለኝ እና ምናልባት አገሪቱ ላይ ያለው የስጋት ድባብ የመካት ድባብ በተወሰነ መልኩ የምጋራው እውነትነት ያለው እውነትነት ገጽ ያለው የአንድ የሀገር አንድነት የማይሆን አቅጣጫ የሚወስድ አይነት ከባቢ አየር ነው ያለው እና በሌላ በኩል የማየው ችግር ምንድን ነው? ዲሞክራሲያዊ የሆነ ውይይትን የማመቻ መት ነው ደግሞ ኮምፕሮማይዝ የሚባለው ማለት ነው። የማመቻ መትን ፖለቲካ ያልለመድን ሰዎችን በመሆናችን ሁሉ ጊዜ የሚታየን ነገር ቢኖር ሸፍጥ ነው። ትላንት ምንም ሳይሰራ ዶክተር አብይ አህመድ እንግዲህ ስለ አንድነት በሰበኩን ጊዜ ምንም ሳንሻገር አሻጋሪ ሙሴያችን አለ ነው ያን ያህል የሰጣ ነገር ከመግለጫ ባለፈ ያን ያህል የሰጣ ነገር ባለበጣበት ጊዜ ደግሞ ትላንቶ ይሁዳ የሚያደርግ አይነት የፖለቲካ ነጋዴዎች የበዙበት ሁኔታ ነው። እነሱ ሰዎች ደግሞ በማህበራዊ ሚዲያና በእጃቸው ባላቸው ሚዲያ እና ስፔሲፊክ ነበራቸው ተጽዕኖ እነዚህም ህዝቦች ወደማይሆን አቅጣጫ እንዳይመሯቸው እፈራለሁ። ወደማይሆን የስጋት ከመጠን በላይ የፍርሃት ስጋት ውስጥ እንዳይከቱ እፈራለሁ። በአጠቃላይ ግን በሁለቱ ክልሎች በኩል ያለው የሁለቱ መንግስት የሚመሩ ፓርቲዎች በብሔር እንቅስቃሴ ፖለቲካ አራማጆች ተጽዕኖ ስር እንደወደቁ ግን የሚታየኝ እውነታ ነው።
አመሰግናለሁ ዶክተር መንግስቱ። አቶ እምላሉ የተወሰነ ሰው ነው የሚከታተላቸው በሚል ነው ጽናት በእያንዳንዱ ሰው ላይ የሚኖረው እንጂ ማህበራዊ ሚዲያ ላይ ያለውን ዶክተር መንግስቱ የጠቀሱት እጅግ የከፋ መካረር ሚዛናዊ ሆነን እኔ ከተባለ በሁለቱም አንጻር ማዕከላዊ መንግስቱን ወይንም የጠቅላይ ሚኒስትር አብይ አህመድን መንግስት እንደውም በመጫን የፖለቲካ አክቲቪስት ወይንም የፖለቲካ አቀንቃኞች ነን የሚሉ ሰዎች ድምጽ ነው ጎልቶ ወጣቱን አቅጣጫ እየሰጠ ያለው። ለሀገሪቱ አንድነት፣ ለፖለቲካ ጉዳዮች አለመካረር እና ለሰላም መስፈን ቴዎኒስቶን ስቲ
ከባድ የሚሆነው እነዚህ ሰዎች ትላንትና ኢትዮጵያ ከኦሮሚያ ትውጣ እያሉ መፈክር ሲያደርጉ የነበሩ ሰዎች ናቸው። አሁን በጣም ተጽዕኖ ፈጣሪ የሆኑ የመጡት እና እኔ አንዳንዴ የሚጨንቀኝም አዲስ አበባ የሁሉም ኢትዮጵያዊ ነች ብለን ስንል አይ አዲስ አበባ ለእኛ ትገባናለች ሲሉን እንዴ ኢትዮጵያ አሁንም መልሰው ኢትዮጵያ ከኦሮሚያ ትውጣ እያሉ ነው ጥያቄ አንዳንዴ ይመጣብኛል ሳላስበው። በስም እንነጋገር ከተባለ ጀዋር መሐመድ ነው እኮ ኢንፍሉዌንስ ፈጣሪ የሆነው። አዲስ አበባ ላይ ምንም አይነት ሰልፍ አለፈቃድ እየተባለ የሚደረገውን ህግ በአንድ በፌስቡክ እኮ ህዝብ እያንቀሳቀሰ ያለ ጀዋር መሐመድ ነው። ስለዚህ ሪል የተለየ አጀንዳ እንዳለው ኢትስ ክሊር በጥንቃቄ መታየት ያለበት እና በደንብ መሰራት ያለበት ነገር ነው። እንነጋገር ከተባለ አንዱ ይሄ ነው። ሁለተኛ እነዚህ በክልሎች መካከል የተባለው እኔ ክልሎች መካከል የሚደረግ ግንኙነት አንዳንዴ እንደ ጎረቤትም ሀገር ያስመስሉታል። እሱን ማለዘብ መቻል አለባቸው። እኔ ወለጋም ብሄድ ባሌም ብሄድ አርሲም ብሄድ አገሬ ነው። ልክ እንደ ዜጋ ወይንም እንደ አንድ ከክፍለ ሀገር ወደ ክፍለ ሀገር እንደሚሄድ ሰው ነው ፊል ማድረግ መቻል ያለብን። ይህንን ለዘብ ማድረግ መቻል አለብን። በትክክል የሆነ ነገር አስምረን ወሰን ይሄ ነው ወሰን ያ ነው የምንባባለው ነገር በደንብ መቆም አለበት። ትልቁ ችግር ምንድን ነው? ኢህአዴግ ለ27 ዓመት አይታመንም ነበር። በቃሉ የረጋ ስርዓት የለጋ መንግስት አልነበረም። በጉልበት ይገዛ ስለነበረ ብዙ ነገር ብዙ ስለነበረ አሁን ኦኬ እነዚህ ሰዎች ተጠልፈው ይሆን ወይ ነው ወይንስ ደግሞ የሚል ነገር ጥያቄዎች ሊነሱ ይችላሉ። ግን መሆን ያለበት ሪሊ ለኢትዮጵያ የኢህአዴጋውያን ሁኔታ የኢትዮጵያን ሁኔታ የሚወስን አድርገን አመለካከታችን እነሱ ላይ ብቻ እንዳንጥል ሁሉም ማህበረሰብ የራሱን አስተዋጽኦ ማድረግ መቻል አለበት። ሲቪክ ተቋማቶችን እውነት ነው ኢህአዴግ አፍርሷቸዋል። ለዚህ ክፉ ቀን ይሆኑ ነበር። ግን ሰው በተቻለ መጠን ከፖለቲካውን ባሻገር አብሮነታችንን ማሰብ መቻል አለበት። 67% የሚሆኑት ወጣቶች በዚህ በኢህአዴግ ዘመን ያደጉና የተወለዱ ወጣቶች ናቸው። በትክክል ሁሉ ነገር በእውነት ላይ የመጣ ነው የሚመስላቸው። ይህንን ማስተማር ያስፈልጋል። ህገ መንግስት ብለን አገሪቷ ውስጥ የነበሩት ህግ ብለን የምንላቸው ነገሮች መልካም ነገር አላቸው ብለን የሰብአዊ መብት በጽሁፍ ደረጃ የምንላቸውን ያህል ነገር ሸፍጥና ተንኮል እንደነበረባቸው በትክክል ልንነጋገር ይገባል።
የረሳን ይመስላል። አሁን አመት አልሞላውም። በሚያዝያ ወር ነው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት። ከዛ ጊዜ ወዲህ እንግዲህ እነኚህ አሁን የተባሉት የሲቪክ ማህበራት መብት ህግጋትም እየተሻሻሉ ነው። የታሰሩ ሰዎች ተፈተዋል። በጣም ብዙ ለውጥ ተካሂዷል።
እንደ ምሳሌ ልንገርሽ፣ አሁን ዶክተር አንማው የሚባል ሰው በ1993 ለአቶ መለስ የነገራቸውን ብናስታውስ እርሶ እስካሉ ድረስ ለሚቀጥሉት 20 ዓመታት እኔ ጋራንት ሰጦታለሁ፣ ማንም ሰው መጥቶ እንደገና ገበሬ ውስጥ ገብቶ አሰማርቶ ኢትዮጵያን መልሶ ያመጣታል ተብሎ አይሰራም ብሎ ያላቸው እኔ እንደ ትንቢት ነው ልናስበው የሚገባው። ዛሬ ዶክተር አላምረው ይሄን ከተናገሩ 17 ዓመታችን ነው። ወደ ተረጋጋ ህጋዊ ወደ ሆነ መንግስት እናሻግራት ከተባለ በትክክል 2-3 ዓመት ያስፈልገናል። መሬት ላይ የወረደውን እንነጋገር ከተባለ ያኔ ዶክተር አላምረው የነገሩን ትንቢት ነበር። ድር እንዳይኖር ተሰርቷል። ወጣቶች ጓደኝነታቸው፣ ወዳጅነታቸው እርስ በርስ እንዲሳለሉ ኮንዶሚኒየም እኮ ዛሬ እኛ እንዲህ ሊያማዝዘን ጎራ የሚያከፋፍለን ልናፍር ይገባል። እና በትክክል ከተባለ ጊዜ ተወስዶ ይሄ የተበላሸውን ነገር አስተካክለን ሁሉም ወደ ቀልቡ መጥቶ ስልጣን ማለት ህዝብን ማገልገል ነው የሚል እውቀትና ችሎታ ያላቸው ሰዎች ወደ አደባባይ ይውጡ። አሁን አብዛኛው አስመሳዩና ልብላባዩ 27 ዓመት እንደነበረው አሁንም ይሄንን ነገር እየተቆጣጠረው እንዳይሆን መጠንቀቅ መቻል አለብን።
እሺ፣ አሁን ወደ ማጠቃለሉ ነን። እንደው የምጨምረው አለኝ የምትሉ ከሌለ በስተቀር እናጠቃለው። እዚህ ላይ መሰለኝ ሀሳብ ካላችሁ የመጨረሻውን ልውሰድ።
ይሄ የአብይ አስተዳደር ቲም ለማ ሲይዝ የነበረው እንግዲህ በአጠቃላይ በብዙ ሰዎች ሲባል የነበረው ለማን፣ አብይን፣ በንዱን፣ ደመቀን ነው ሲይዝ የነበረው። በአንድ በኩል ብቻ እነዚህ የኛ ናቸው የሚሉ ሰዎች የኛ ፖለቲካ አራማጆች ተብሎ ብቻ ሊፈረጁ ይገባል ግን ነገር የለም። ካልተስማሙ ሁለቱ ናቸው ያልተስማሙት። ሁለቱም ደግሞ ወደ ብሔራቸው እየገቡ ነው። ይሄ በደንብ መታየት አለበት። ስለዚህ ስዕል እንመልከት ቢባል እነዚህ ሰዎች አደብ ሊገዙ ይገባል። በፌዴራል በኩልም በክልል በኩልም እነዚህ ሁለቱ ክልሎች የሚመሩ ማለት ነው አደብ ገዝተው የኢትዮጵያ ሽግግር መዋቅራዊና እጅግ ውስብስብ ችግር ያለባቸው የፖለቲካ ሁኔታ ነው ያለው። የኢኮኖሚ ችግር ነው ያለው። 8.2 ሚሊዮን አፋጣኝ ሰብአዊ እርዳታ የሚያስፈልገው፣ 1.3 ቢሊዮን የአሜሪካ ዶላር የአፋጣኝ እርዳታ የሚያስፈልግበት ሀገር ላይ ያለ ነው። አሁን በዚህ ሰዓት ከተማ የኔ ናት የኔ ናት በሚል ሀገር ልናጣ ባለበት ሁኔታ ገና የሚታይም ሁለቱም እነዚህ ድርጅቶች አውርተው ይህንን የሽግግር ጊዜ ምንም ያህል ጊዜ ቢግብ ለህዝብ ጠንከር ያለ ተስፋ ሊሰጡ ይገባል። የማሸሸውን ተስፋ ሊመልሱ ይገባል። የተወለገውን ተስፋ ያለምንም ይገባል። አጠቃላይ ግን በማህበራዊ ሚዲያ ተጠቀሞችን ደግሞ ብንመለከት ቀላል የፖለቲካ አንድምታ አላቸው የምንለው የለም። ጀዋር ብዙ ጊዜ ይነሳል። ማህበራዊ ሚዲያና የራሱ ቴሌቪዥን መሪ ነው። ከዚያ ያለፈ ነገር የለም። ሌላ የእሱ ካውንተር ቬሊንግ የሆኑ ከሱ የራሱ በዛ አቅጣጫ ቤቱ በብዙ ክልሎች አሉ። እነዚህ ሰዎች ለሀገር የምናስብ ከሆነ እንትናን ብቻ ከፊተን እንትና ደግሞ አይ የነሱ የሰብ እንጂ የነሱ ፊት አይታየኝም ምንድን ነገር ለእኔ አይታየኝም። የሀገር አንድነትን የምንፈልግ ከሆነ አረጋግተን ሁላችንም የወደፊቷን ኢትዮጵያ ማሰብ ነው መቻል ያለበት። በመጨረሻ ግን መናገር የምፈልገው በኢትዮጵያ ፖለቲካ ውስጥ በዚህ ሰዓት ስልጣን የሚፈልጉ በዛኛው የተቃዋሚ ጎራም የተሰለፉ ሰዎች ጻድቅ ተደርጎ የመቆጠር እና ኢህአዴግ ደግሞ እንደ ሀገር ካድ የመጨረሻ ተደርጎ የሚወሰድበት ነገር አለ። ይሄም ቢታረም ጥሩ ነው። ፖቴንሻሊ እነዛ ሰዎች ቢመጡም አስቸጋሪ ሰዎች ሊሆኑ እንደሚችሉ ገና ከአሁኑ እያሳዩ ነው። የተካረረ የምርጫ የሚመስል ቃዛ ጦርነት ፖለቲካ አራማጅ ሲሆኑ ብቅ ሲሉ እንደ ወጠርጠሩም አይከፋም እና በአጠቃላይ ግን የዚችን ሀገር አንድነት የምንፈልግ ከሆነ በዚህ የሽግግር ጊዜ ሽግግሩ መሬት ባልያዘበት ሁኔታ ላይ አጨቃጫቂ የሆኑ ፖለቲካ ጉዳዮችን ሊተው እና በሀገር አንድነት ግንባታው ላይ ሊተኮር የሚል ሰባለን።
እሺ፣ በጣም አመሰግናለሁ። አቶ እምላሉ ፍስሀ የመቋጫ ሀሳብ ይስጡኝ።
እኔ አንድ የምንስማማበት በአገር ደረጃ ለኢትዮጵያ ምሰሶ የምንለው ነገር ሊኖረን ይገባል። እማንነካው እማንንደፍረው ፖለቲከኞች ስለሆንን ወይም አክቲቪስቶች ስለሆንን ወይ እንትን ስለሆንን ዝም ብለን ሁሉንም እንደልባችን እየተናገርን የምንሄድበት መንገድ ሕግና ስርዓት ደንብ ሊበጅለት ይገባል። አንዱ ነጥብ እሱ ነው። ሁለተኛ እኔ ዶክተር አብይም ይምሩት የሽግግር መንግስቱን እሱ ላይ አይደለም ችግር፣ ግን በትክክል አገሪቱ ውስጥ በፖለቲካ ፓርቲ እየተጠለፉ እውቀትና ሀሳብ ያላቸው ሰዎች ሸሽተው ጥጋቸውን ይዘዋል። እኔ ተቃዋሚው ፓርቲውንም ማለት አይደለም። እነዛ ሸሽተው ጥግ ያዙ ሰዎች ወደ አደባባይ እንዲመጡ እኔ ምርጫ ምናምን ይያልን ከመነሯሯት መጀመሪያ ሀገር ይረጋጋና ሁሉም ሀገር ላይ እውቀትና ችሎታ ያለው ሰው መስራት እንደሚችል እናሳይበት ሜካኒዝም እንፍጠር። ሁለት አመት ሶስት አመት ሊፈጅብን ይችላል። አሁን ያለው አጋጣሚውን አግኝቶ ሱን አላማ ወይም የራሱን ሊያደርግ ነው። ስለዚህ እኔ የሽግግር ጊዜውን ዶክተር አብይ ይምሩ ግን እውቀት ያላቸው ሰዎች አስተዋጽኦ ሊያደርጉ የሚችሉ ሰዎች እነሱን ወደ አደባባይ እንድናወጣ እንደዚህ በስድስት ወር በአመት ምርጫ አይደለም የሚመጣው። በስድስት ወር በአመት ምርጫ እናድርግ የሚሉ የራሳቸው አላማ ያላቸው ሰዎች ምን ለማድረግ አስበው እንደሆነ እንዲሁ በሩቁ መገመት ይቻላል። በደንብ እናስብ። አገር ነው ያለን። ስልጣን አንፈልግም። የአገሪቱ ሁኔታ ያሳስበናል። አገር ይበልጥብናል። እምንል ከሆነ ጊዜ ወስደን አብላልተን እንሂድ። እኔ ይህንን ነው ማለት የምፈልገው።
በጣም ነው የማመሰግነው። ጠቃሚ ሀሳቦችን ነው ለአድማጮቻችን ያካፈላችሁት። ዶክተር መንግስቱ አሰፋ በሙያ የጥርስ ሐኪም ነገር ግን የፖለቲካ ተንታኝ፣ አቶ እምላአሉ ፍስሐ ቀድሞ የሰማያዊ ፓርቲ የምክር ቤት አባል፣ በጣም አርጌ ነው ሁለታችሁንም የማመሰግናችሁ ስለ ጊዜያችሁ።
እግዚአብሔር ይስጥልኝ።
እናመሰግናለን። ደህና ዋሉ።
ትዝታ በላቸውን አመሰግናለሁ። በነገራችን ላይ የተከበራችሁ አድማጮች፣ ይህ ውይይት የተደረገው ሰሞኑን አዲስ አበባ ውስጥ ከተካሄደው ስብሰባ ቀደም ብሎ እንደነበር ማሳወቅ እንወዳለን። አሁን ወደ ተከታዩ ዘገባ ላሸጋግራችሁ። የአብርሃ ካስል ሽያጭ ያስነሳው ንግግር። መቀለ ከተማ ውስጥ የሚገኘው ታሪካዊው አብርሃ ካስል ለትግራይ የመልሶ ማቋቋም ድርጅት ትዕምት አካል ለሆነው ሱር ኮንስትራክሽን መሸጡ አነጋጋሪ ሆኗል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
እንዳድጃ ተብርሃ ወይም አብርሃ ካስትል በመቀለ ከተማ ካሉ ታሪካዊ ቦታዎች አንዱ ነው። ይህ ታሪካዊ ስፍራ የመንግስት ይዞታ ሆኖ የሆቴል አገልግሎት ሲሰጥ ቆይቷል። በቅርቡ ግን ሆቴሉ በሚገባ ክትትልና ድጋፍ እየተደረገለት አይደለም በሚል ወደ ግል ይዞታነት እንዲዛወር ተወስኖ ጨረታ ከወጣ በኋላ የትግራይ መልሶ ማቋቋም ድርጅት ትዕምት አካል የሆነው ሱር ኮንስትራክሽን እንደገዛው ተገልጿል። ይህ እንደተሰማ ጉዳዩ በተለይ በማህበራዊ ሚዲያ መነጋገሪያ ሆኗል። የአረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ ቦታው ታሪካዊና የህዝብ ሀብት በመሆኑ ባለቤቱም ህዝብ ሊሆን ይገባል ብለዋል።
እቲ ሆቴል ጥራሕ ይኮነን፣ ታሪክ ህዝብ እዩ፣ ታሪክ እዩ፣ ቅርስ እዩ።
ሆቴሉ ሆቴል ብቻ አይደለም፣ የህዝብ ታሪክ ነው፣ ቅርስ ነው። ስለዚህም ታሪክ ስለሆነ ቅርስ ስለሆነ ወደ ግል ተዛውሮ በገንዘብ መሸጥ የለበትም። ወደ ህዝብ ሊመለስ ነው የሚገባው። ሊጠቀሙበት የሚፈልጉ ባለሀብቶች ካሉ በኪራይ መልክ ወስደው ሊከናከኑት ይችላሉ፣ እነሱም እየተጠቀሙ ማለት ነው። ከተሸጠ ግን ታሪክነቱ ይጠፋል፣ የህዝብ መሆኑም ይቀራል ነው ያሉት።
አብርሃ ካስትል ለትግራይ መልሶ ማቋቋም ድርጅት ለትዕምት መሸጡም ትክክል ነው ብለው እንደማያምኑ አቶ አብርሃ ደስታ ተናግረዋል።
ለፌዴራል መንግስት እንከፍለሉ ጉዳይ የለም።
ለፌዴራል መንግስት የምንከፍልበት ምክንያት የለም። ምክንያቱ የኛ ነው፣ የህዝብ። መጀመሪያም መንግስት ከኛ ወስዶ ከአርባ ዓመታት በላይ ተጠቅሞ ተመልሶ ወደ እኛ ሲመጣ ደግሞ የምንከፍልበት ምክንያት ትክክል አይደለም፣ ስህተት ነው ያሉት።
አብርሃ ካስትል ሆቴል በኢትዮጵያ ጊዮን ሆቴሎች አስተዳደር ስር ሆኖ የቆየ ሲሆን ከአምስት ዓመታት በፊት ወደ ትግራይ ባህልና ቱሪዝም ቢሮ ተላልፏል። የትግራይ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረ መድህን ሆቴሉን በሚፈለገው መንገድ ማልማት ስላልተቻለ ነው ከመንግስት እጅ እንዲወጣ የተደረገው ብለዋል።
ያው መንግስት ውን ከልሙ አይካለ
መንግስት ሊያለማው አልቻለም። በዚህ መሰረት ጨረታ ወጥቶ ሊተዳደር ይገባል፣ ወደ ግልም መዛወር አለበት ተብሎ ስለታመን ነው ወደ ግል የተዘዋወረው ያሉት።
ከዚህ በፊት ሁለት ጨረታዎች ተከፍተው ሌሎች የግል ባለ ሀብቶች አሸንፈው የነበረ ሲሆን እነዚያ ለምን እንደተሰረዙ ለወይዘሮ ብርክት ጠይቀን ነበር። ያኔ ቀርቦ የነበረው ዋጋ አነስተኛ በመሆኑና ሌሎችም ሊሟሉ ይገባቸው የነበሩ መስፈርቶች ባለማሟላታቸውን ነው ብለዋል። የሆቴሉ ለትዕምት መሸጥ የፖለቲካ ውሳኔ ነው የሚል ቅሬታ እንደሚሰማ ለኃላፊዋ አንስቼላቸው አስተባብለዋል። የጨረታ አሰራርን በተከተለ መንገድ ነው የተከናወነው ብለዋል።
እንደ አንድ ቅርስ ነው የምንቆጥረው። በጨረታውም ቅርስነቱ ጠብቆ መልማት እንዳለበት እንዲገባ ተደርጓል። በተሻለ መልኩ ያሸነፈው አካል እንዲያለማው በጨረታው ተካቷል። በልዩ መልክ የግል ተቋማት እንዳይሳተፉ ተብሎ ለሱር ኮንስትራክሽን አይደለም የተሰጠው። በጨረታው አሰራር ሂደት ነው የተፈጸመው። በዚህም አሸናፊ ሆኖ ተገኝቷል። ላረጋግጥልህ የምወደው ነገር ደግሞ በፖለቲካ ውሳኔ ለትዕምት እንዳልተሰጠ ነው ያሉት።
ከሆቴሉ ሽያጭ የተገኘው 175 ሚሊዮን ብር ወደ ትግራይ መንግስት ካዝና ገቢ መደረጉም ተገልጿል። ሆቴሉን የገዛውን የሱር ኮንስትራክሽን ስራ አስኪያጅ አቶ ታደሰ የማነ ለማግኘት ያደረግነው ጥረት አልተሳካም። በጉዳዩ ላይ በግል የፌስቡክ ገጻቸው ባሰፈሩት መልእክት በታሪካዊ ቦታ ላይ የሚከናወኑ ስራዎች በየደረጃው ህዝብ እየተወያየባቸው የሚፈጸሙ ናቸው ብለዋል። ይህ ነባር ታሪካዊ ቅርስ እንደማይፈርስና በአዲስ መልክም የሚሰራ ልማት ነባሩን ህንጻ በሚያጎላ መልክ እንደሚገነባ አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
ሙሉጌታ ጽባሃን አመሰግናለሁ ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። እሰጥ አገባ በትናንትናው ምሽት የቀረበ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለዚህ ምሽት ይዞ የቀረበው የቀድሞውን የኢትዮጵያ ፕሬዝደንት ኮሎኔል መንግሥቱ ኃይለ ማርያምን ይጠየቁ ለፍርድም ይቅረቡ የሚሉ በአንድ ወገን፣ የለም አይጠየቁም ለመሆኑስ ጠያቂው ማን ነው የሚሉ ደግሞ በሌላው ጎራ ተሰልፈው ሙግት ገጥመዋል። የክርክሩ ተሳታፊዎች አቶ ነሲቡ ስብሃት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ያከራከሯቸው የራዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው።
አሉላ፣ ለጠይቀኝ ጥያቄ መንግሥቱ ኃይለማርያም ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የለ። ምንም በዚህ ዙሪያ ላይ የሚያከራክረንምና ጊዜ የሚያስፈጅር ያለ አይመስለኝም። ማንም ዜጋ ይጠየቃል። አመሰግናለሁ።
እኔ ትንሽ መቶ አለቃ ምንድን ነው መንግሥቱ ኃይለማርያም የሰራው ጥሩ ነገር እንደዚህ የሚሉ ነገሮች፣ ይሄ ቢኖር እኮ አጉልቶ ማውጣት እንግዲህ የደጋፊዎች ጉዳይ ነው። ይሄንን ነው የምለው። ከዚህ ጋር ግን በተያያዘ እኔ በነበርኩበትም በእድሜም ባሳለፍኩትም የአስራ ሰባት አመቱን አገዛዝ የምመለከተው ኢትዮጵያ በአብዛኛው እጅግ በጦርነት ውስጥ የነበረችበት ነው። የኤርትራ ጉዳይ አለ፣ የህወሓት ጉዳይ አለ፣ የሶማሌ ጉዳይ አለ። በዚህ ጦርነት ውስጥ ተዘፍቃ ያለችበት በመሆኑ በሀገሪቷ ያለው በጀቶች ሁሉ ለጦርነት ውለው ሰላማዊ መፍትሄ ሳይፈለግበት በተለይ የኤርትራንና የተለያዩ በዘርም ያሉ በሀገር ቤትም ያሉ እነኝን እንትሮች በጠቅላላ በጀቷ በዛ ሆኖ በጦር ያሳለፈች አገር ናት በኮሎኔል መንግስቱ ዘመን። ከዚህ እንግዲህ በተለይ ህብረተሰቡን ደግሞ ስንመለከት ከቀበሌ ጀምሮ በሰራተኛው በኩል በምኑ ያለው ደሞዙን በየወሩ ሳይቋረጥ ለአስራ ሰባት አመት ማለት እችላለሁ አንዴ ለዚህ ዘመቻ አንዴ ለዚህ ዘመቻ እየተባለ ሲሰቃይ የነበረ ነው በሳቸው ዘመን። ሌላ ደግሞ ትልቅ ማንሰረሳ ሁኔ ዛሬ ኢንቨስተር ተብለው ካሉ አንዳንዶች የምናያቸው ምንድን ነው፣ በደርግ ጊዜ ለቀበሌ ሱቅ አለ ማመንት ማለለው ለምሳሌ የህብረት ስራ የቤት ህብረት ስራ ማህበሮች ነበሩ። በዛ ጊዜ ለምሳሌ የሚሸጥ ቆርቆሮ፣ ሲሚንቶ ከቀበሌ የሚሸጡ በሙሉ እየወጡ አየር በአየር የሚባል ንግድ የተጀመረበት ዘመን ነበር። ይሄንን የሚያደርጉት ማናቸው? ባለስልጣኖቹ። በዛ መልክ አገሪቷን ሁሉ አራክሰው የሄዱ እንጂ እስቲ ስለ መሬት ላራሹማ መሬት ላራሹ የግድ የአብዮቱ ጥያቄ ነው።
አሁን ያሉት እንደተጠበቀ ሆኖ በኮሎኔል መንግስቱ ተቃዋሚዎች በኩል መንግስቱ ኃይለማርያም በዘመናቸው ይሄን አረጉ የሚል አንድም ለስጋና የሚበቃ አስተዋጽኦ አልነበረም በእናንተ በኩል ሊጠቀስ የሚችል?
እኔ ጥሩ ብዬ እንደው ተሰራ ከምለው መሰረተ ትምህርት ከዛ በተረፈ ግን ይሄን ያው ብዬ የማነሳቸው
አዲሱ እዚህ ላይ አስተያየት እንድሰጥ ይፈቀድልኝ።
እሺ፣
ምናልባት ከተሰሩ ነገሮች ማስታወሳቸው ጋፋት ጦርን ሰርተዋል። እንግዲህ በጥይትና
ፈለቃ ሊጨምሩ ፈልገው ነው እዚህ ላይ
ይህንን ነው ምለው።
አዎ፣ ማለት የምፈልገውም ይሄ ነው። በቃ ስለ መንግስቱ ኃይለማርያም መናገርም መመስከርም ማለት የምፈልገው ይሄ ፓርት ነው። እንግዲህ 17 ዓመት ኮሎኔል መንግስቱ ኢትዮጵያን በሚያስተዳድሩ ሰዓት ፈጽሞ እንደ ጨለማ ሀገሪቷ ጨለማ ውስጥ እንደነበረች የሚያስቡ ሰዎች አሉ። በኑሮውም በኢኮኖሚውም በጦርነቱም በማንኛውም ጉዳይ ላይ ስለ ኢትዮጵያ እንደዚህ አይነት ስሜት ያላቸው ሰዎች አሉ። እሱ ምንም የሚያከራክረን ጉዳይ የለም። ለእኛ ግን ብዙዎቻችን ኮሎኔል መንግስቱን ለምንወደው እንዲያውም ኢትዮጵያ ከፍታ ላይ የነበረችው በክብሯ፣ በሰንደቅ ዓላማዋ፣ በዜግነት ክብር፣ በማንኛውም ጉዳይ በኑሮ እንዴ በደርግ ጊዜ እኮ በመንግስቱ ኃይለማርያም ጊዜ እኮ እኔ እዛ ሰዓት የማውቀውን ነው የምናገረው። እንግዲህ የኖርኩበትን በ1977 ኢትዮጵያ ረሀብ በነበረ ጊዜ አንድ ኪሎ ስጋ 5 ብር ነበር የሚሸጠው። አንድ ኩንታል ጤፍ 30 ምናምን ብር ነበር የሚሸጠው። አንድ በግ 20 ብር ገባ ተብሎ ኡ የሚባልበት ጊዜ ነበር ያለ። አንድ ሽግ ፓስታ 80 ሳንቲም የሚሸጥበት ጊዜ ነበር። አንድ የመንግስት ሰራተኛ ዘበኛ ምሳሌ ብንወስድ 105 ብር ነበረ ደሞዙ። በ105 ብር ደሞዝ 5-6 ቤተሰብ አስተዳድሮ ከሷም ላይ ተርፋው እቁብና ድር ማህበራዊ ህይወቱን ተወጥቶ ቦታ ሄዶ ማዘጋጃ ቤት ሄዶ ተመርቶ ቤት ባለቤት የሚሆንበት ጊዜ ነበር። የወታደሩም ደሞዝ የወዛደሩም ያሁሉም እሳቸው አሁን በዚህ ላይ እንደተቀሰሱት ጦርነት የበዛበት ጦርነት መንግስቱ ኃይለ ማርያም ለምኖ አላመጣው። አገራችን አጋጣሚ ሆኖ ካላት ጂኦፖለቲክስ ካላት ውስብስብ ችግር የተነሳ ብዙ ጠላቶች የተነሱባታል። ሶማሌን ጦርነት መንግስቱ ኃይለ ማርያም ለምኖ አላመጣም። የሻቢያን ጦርነት ከመንግስቱ ስልጣን መምጣት በፊት የነበረ በኃይለ ስላሴም ጊዜ የነበረ ግጭት ነው። ወያኔን መንግስቱ ኃይለ ማርያም አላመጣውም። ራሳቸው በራሳቸው አጀንዳ ትግራይ እናስገነጠላለን ብሎ የራሳቸውን አጀንዳ ይዘን የገቡት ይህ ሰው በዚህ ፋንታ ሶማሌን በወረረችን ጊዜ 270,000 ሰራዊት በቆራጥነት መልምሎ አሰልጥኖ እስከ መጨረሻው ድረስ ለአስጨራሽ ዲፕሎማሲ ጥረት ቢደረግም ሶማሌ አሻፈረኝ ብላ ልትወረን ስትመጣ አየር ኃይሉን ምድር ጦሩ ሚኒሻውን ጦር ሜዳ ድረስ ገብቶ እየተዋጋ ጠራርጎ ሶማሌ ያስወጣልን ጀግና ነበር። በሰሜኑ ጦርነት በቀይ ኮከብ ዘመቻ መንግስቱ በነገራችን ላይ ደፋር ጀግና ቆራጥ አገሩን አሳልፎ የማይሰጥ በዛ መልክ ነው እኛ መንግስቱ ኃይለማርያም መሰረተ ልማትን እድገት በህብረትን የህጻናትን አምባ መንግስቱ ኃይለማርያም ጨካኝ የሚሉ ሰዎችን በጣም ነው ማዝነው። መንገድ ላይ የወደቁ ህጻናቶችን እኮ ሰብስበው አባታችን የሚሉት ህጻናት አምባ ዝዋይ ነበረ፣ በየቦታ ነበረ። እንደ አባታቸው የሚቆጥሩትና እንባቸውን ጠርጎ የሚያሳድጋቸው ህጻናት ነበሩ።
የመቶ አለቃ ያሉት በሙሉ ተቀባይነት ይኑረው እንበል። ግን አሁን ጥያቄው ኮሎኔል መንግስቱ እርሶ የዘረዘሯቸውን መልካም ነገሮች ቢያደርጉም ወንጀል ፈጽመዋል፣ ለፍርድ ሊቀርቡ ይገባል ነው ጥያቄውና ፍርድ ነጻ የሚያደርጋቸው ከሆነ መልካም፣ የማያደርጋቸው ከሆነም ደግሞ ይለያልና አሁን ጥያቄው ለፍርድ ሊቀርቡ ይገባል ነው። እንግዲህ የእናቶ ነሲቡና ወይም የፍትህ ለኢትዮጵያ ግብረ ኃይል ዋና ዓላማ ለፍርድ ይቅረቡና ፍርድ ብይኑን ይስጥ ነው።
ወንጀል ነው ወንጀል አይደለም የሚለው ራሱ ወንጀል ዲፊኒሽን አለ። ወንጀል በዚህ ሀገር እንኳን በምናውቀው አንድ ወንጀል ተፈጸመ የሚባለው የወንጀልን ዲፊኒሽኖች ሲያሟሉ ነው። ይሄን ፈጽሞ ተጠርጣሪው በትክክለኛ ኤቪደንስ ቀርቦበት ማስረጃዎች፣ ክርክሮች፣ የጠበቃ መብቶች ብዙ ዲቴል ከተሄደ በኋላ አይ ግለሰቡ ወንጀሉን ፈጽሟል ወንጀለኛ ሊባል ይችላል። አሁን እየሆነ ያለው መንግስቱን እንዲሁ በጅምላ ብዙዎቹ ነገሮች ራሱን ለመከላከል ያደረጋቸው ነገር ብዙዎቹ አሁን የሚከሰሱበት ነገር ኢትዮጵያ ውስጥ ኢህአፓን እንደዚህ ያደረገ እንደዚህ ፈጠረ ሲጀመር ኢህአፓና ሜሶ እኮ ናቸው መጨራረስ የጀመሩት። ታሪኩ እሱን ነው የሚለን። አቶ ነሲቡ ይህን የሚቀበሉ ከሆነ ፍቅረ ስላሴ ወግ ደረስ ክሳ ደስታ እንነበር ፈለቀ ዘነበ ብዙዎቹ ነበር የደርግ ባለስልጣኖችም ኢህአፓም ራሱ ዘ ጀኔሬሽን ክፍሉ ታደሰ የጻፈ ብዙዎቹ ላይ ታሪኩ ፍጥጥ ብሎ ቁጭ ብሏል። መጀመሪያ ደርግና ኢህአፓ በመገዳደል ደረጃ አልተፈላለጉም፣ ደምም አልተፋሰሰም። ጦርነቱና ችግሩ መገዳደሉ የጀመረው ኢህአፓና ሜሶ ናቸው። ለምን በዛ ጊዜ መኢሶን የደርግ አማካሪ የደርግ አይዲዮሎጂ አስታጣቂ የተማረ ኃይልም ስለነበሩ በዛ ደረጃ ተሰልፈው ስለሚገኙ ሀሳባችን እንዳንፈጽም ጉልበት እንዳናገኝ ወደፊት እንዳንራመድ ያደረገን መኢሶን ነው። ስለዚህ መጀመሪያ መኢሶን መምታት አለብን ብለው ግድያ ነው የጀመሩት ኢህአፓዎች ናቸው። ስለዚህ መንግስቱ ኃይለማርያም እኔ 100% ንጹህ ሰው ነው እንደውም የሚያበራ መልአክ ነው ብዬ ባላቀርበው በአብዛኛው የተካሄዱት ነገሮች ራስን ከመከላከል እንደ መንግስቱ ኃይለማርያም እኮ ቦምብ ተወርውሮበታል፣ በጥይት እኮ በጣሰውታል ሲበቃው እና የሰውዬ ወታደር ነው። ኢትዮጵያ ይሄ ነው። እኛ ኢትዮጵያኖች በተፈጥሯችን አንነካም ባይ ነን። እንዴት ነው የሁሉ ቦምብ ላዩ ላይ የወረደበት መከላከል የማይወስደው? ማን ነበረ መጽሐፍ ወይም መስቀል ሲያሳልሙት የነበሩ?
ጥያቄ አለ ብለው አቶ ነሲቡን ማጠቃለልም አለብን። እንግዲህ
ትንሽ ያልተነሳው ጉዳይ ምንድን ነው? ለመከላከል ህዝብ መፈጀት የለበትም፣ ህጻናት ማለቅ የለባቸው። ይህንንም እንመልከተው። ቀይ ሽብር አላነሳለውም። ቀይ ሽብር በመንግስቱ ኃይለማርያም በራሱ የሚመራው አቤታዊ ዘመቻና ጥበቃ መምሪያ ስር የተዋቀረ በከተሞች እስከ ቀበሌ በገጠሮች እስከ ወረዳ የሚደርስ እስከ 9 የሚደርሱ አባላት ያሉት የቀይ ሽብር ኮሚቴ የተዋቀረና በተለምዶ ከምናውቃቸው ከርቸሌ ማዕከላዊ ፖሊስ ጣቢያዎች እስር ቤት በተጨማሪ በእያንዳንዱ ከፍተኛ እስር ቤት ተከፍቶ በ25ቱ ከፍተኞች 25 እስር ቤት ቀበሌዎቹ ራሳቸው እስር ቤት ሆነዋል። ይህን ሆኖ ከዚህ በተጨማሪ ደግሞ ለእያንዳንዱ የአብዮት ጥበቃና ለእነኛ አባላት የማሰር የመደብደብ የመግደል መብት ተሰጥቶ ማንንም የጠረጠሩትን የመግደል መብት የተሰጠ ሂደቱ በ1969 ከቤት ለቤት አሰሳ ጀምሮ ወደ ነጻ እርምጃ ተካሂዶ በ70 ዓመተ ምህረት የጅምላ ጭፍጨፋ እየተደረገ በየሳምንቱ በአንድ ከፍተኛ እንኳን ወደ 15-20 ልጆች እየወጡ እየተገደሉ ሜዳ የሚጣሉበት ይሄ ሲሆን የአብዮታዊ ዘመቻና ጥበቃ መምሪያ ስር የነበረው መንግስቱ ኃይለማርያም ኃላፊነት የሚካሄድ ዘመቻ ነው። ይሄ ደግሞ ለመግደላቸው ለምኑ እየተፈራረሙ ያካሄዱት ዛሬ ዶክመንት ካልጠፋ የከፍተኛው ዶክመንቶች አሉ። ይሄ ወንጀል መንግስቱ ኃይለ ማርያም ራሱን ለመከላከል ከአንድ ቤት አራት ህጻናት ማለቅ አለባቸው ወይ? እናትና አባት እስር ቤት መግባት አለባቸው? ህጻናት ያለ አባት መቅረት ነበረባቸው ወይ? ይሄ በመቶ ሺህ የሚቆጠር ቤተሰብ ታሪክ አውላላ ሜዳ ላይ የሚቀረው በደርግ ጊዜ በ17 ሲያገዛዘመ
ምን ሊሉ ነበር ወጣለቃ?
ፈላጭ ቆራጭ ሆኖ የነበሩ የሳቸው
ዛሬ ላይ ነበር ቆይ በአብዛኛው ማለት ነው። እንደው ይቅርታ ስለቆረጥኳቸው እንጂ በዛ ጊዜ ኢህአፓኩ ስኳድ ገዳይ ነበራት። ገዳይ ሚሽን የሚሰጣቸው የሚገሉ እንደውም አንደኛውን ግለሰብ አሁን በቅርብ ጊዜ እድሜ ለቴክኖሎጂ እድሜ ለዩቲዩብ ከምርመራ መዝገብ ተገኝቶ በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን እንደው በሚገርም ሁኔታ የተለቀቀው ግለሰቡ ባንክ ሄዶ ባለቤቱን ፒክ ሊያረጋት ከስራ ሲወጣ ገንዘብ እንደሚለምን መጥቶ ቀርቦ እዛ ቦታ ላይ በሽጉጥ አከታትሎ አናቱን። በዚህ ደረጃ እኮ የሚገሉ ገዳዮች ነበሩ። አሁን እሳቸው እንደሚሉት እነዚህ ህጻናት ህጻናቶች ምንድን ነበር የሚሰሩት? ምን አይነት ህጻን ነበር ኢህአፓ መትመለመለው? እንዴት ነበር ኢህአፓ ተማሪዎችን እንኳን ሳይቀር ማለት ነው በኢህአፓ ትደራጃለህ አትደራጅም? ምን አይነት እልቂት ይካሄድ ነበር? ኢህአፓ በመጀመሪያ ደረጃ ላይ በዚህ ደረጃ ላይ በግፍ ባጀምር ኖሮ ደርግም ሆነ ማንኛውም ግሩፕ በዛ ሰዓት እርምጃ ይወስድ ነበር።
ዘለቃ ነጥቦን አይርሱ። ቀደም ሲል አቶ ነሲቡ እንደተናገሩት አቶ ነሲቡ ኢህአፓን ተወክለው አይደለም የቀረቡት። አንድ ሁለተኛ፣ አሁን ቀላል እኮ ነው ክርክሩ። መንግስቱ ኃይለማርያም ለፍርድ ይቅረቡ አይቅረቡ ነው እና እሺ፣
ግን አዲሱ እሳቸው ኢህአፓን ወክለው ባይገኙም እየተከራከረው ያሉት እኮ ስለ ኢህአፓ የምናወራው እኮ ስለ ቀይ ሽብር ብለን ብንል ትልቁ ነገር ወደ አይምራችን ላይ ይመጣ ወይ ደርግ ወይ ኢህአፓ ነጭ ሽብር ወይ ቀይ ሽብር ተብሎ ከዛ ቀጥሎ ይመጣው ኢህአፓ እኮ።
አዎ፣ የዚህ ድርጅት አባል ስለነበሩ ብቻ አብረው እንዳይጠቀልሏቸው። እሺ፣
እኔም እኮ የደርግ ተወካይ አይደለም። የመንግስቱ እኮ ካዝኑ ወይም ያክስት ልጅ ወይ አጎት ልጅ ወይ ክርስትና እኮ እንትን ኖሮን አይደለም። መንግስቱን እንደ አንድ ዜጋ ነው እንደው መጻል ልጅ ነበርኩ በዛ ጊዜ። በጣም እወደዋለሁ እንደው እጅግ በቃ አሁን እንደው ሄጄ ማግኘት የምችልበት ሁኔታ ቢኖር እንደው መወደው ሰው
ሳያውቁ በልጅነት ወደዋቸው እንዳይሆን።
አዎ፣ ስለመወደውም ብቻም አይደለም። ዛሬ እድሜ ለቴክኖሎጂ እና ብዙ መጽሐፎች ሲወጡ 40፣ 50፣ 100፣ 200 መጽሐፎች ላይ ሪፒትድሊ ሳይ ላይ መንግስቱ ኢትዮጵያን እንዳለ ሀገሬን እንዳለ ያቺን 17 ዓመት ፋቲክ ለብሶ እንዲሁ ደግሞ እንደ አምባገነን የሚቆጥሩትም የሚከሱትም ሰዎች ይገርሙኛል። ቀይ ኮከብ ላይ በዓሉ ግርማ ስለሱም ብሎ የጻፈው እኚህ ወጣት መሪ የሚያዳምጣቸው ብናገኝ የሚሰማቸው ብናገኝ 24 ሰዓት ደከመኝ የማይሉ እቺን ድሀ ግን አሳዛኝ ሀገር የት ባደረስናት ብሎ በዓሉ ግርማ ራሱ የመሰከረበት ሌሎቹም ጭምር ስለ መንግስቱ ጥረት ነው የሰማነው ያነበብነው ለማለት ነው።
መቶ አለቃ መስፍን ጠንካራ ጎናቸውን የመረመሩትን ያህል የእሳቸው ተጨባጭ ስህተቶች ናቸው በእንዲህ ያሉት ጉዳዮች ሊጠየቁ ይችላሉ ብለው የሚያምኑ የሚቀበሉት አለ?
በጣም ጥሩ ጥያቄ ነው አሉላ። ወደ መንግስቱ ኃይለማርያምን እንዲያውም የሚገርምህ ነገር ከብዙ ወጣቶች ጋር እንወያያለን። አሁን በቅርብ ራሱ ታስታውስ ከሆነ ያን ኢትዮጵያኖች ሊቢያ ሄደው አንገታቸው እንደዛ ተቆርጠው በወደቁ ጊዜ እንደገና አዲስ አበባ ህዝብ ያንን በቁጭትና በልህ አዲስ አበባ ላይ ሰላማዊ ሰልፍ ሲያደርግ ተመልሶ ያለው ስርዓት እነዛን ወጣቶች ሲቀጠቅጥ ስንመለከት ወጣቱ ትውልዱ ይዞ የወጣውን የመንግስቱ ኃይለማርያም ፒክቸርና መንግስቱ ኃይለማርያም አትመጣም ወይ አትበቀልልንም ወይ እያለ የሚለውን ድምፅ ስናይ ብዙዎቻችን እንወያያለን፣ እናወራለን። እኔ ብቻ አይደለሁም፣ በጣም በርካታ በነገራችን ላይ ጥላቻው እንዳለ ሆኖ ለመንግስቱ ኃይለማርያም የተወሰነ ግሩፖች በሚሊዮን የሚቆጠሩ ሰዎች ደግሞ የመንግስቱ ወዳጅ ናቸው። ዛሬ ባህር ዳር እኮ ብትሄድ የመንግስቱ ፒክቸር ነው በየሱቁ ላይ ያለው በየባጃጁ ላይ የምትመለከተው። እድለኛ መሪ አልነበረም እውነቱን ለመናገር ከሆነ በጎ ነገር ሆኖ የሚሰራ መሪ ሆኖ እያለ ቅን ሆኖ እያለ መንግስቱ ለኢትዮጵያ የድሀ ወዳጅ እያለ መሬት ላራሹ እኮ ብሎ እድሜ ልኩን በጭቆና የነበረን ህዝብ እኮ ነጻ ያወጣ መንግስቱ እኮ ነው። የከተማ ቤት ሁለት ብር ሶስት ብር እንዲያውም አንዳንዱ እኮ 17 ዓመት ከፍሎ አያውቅም። ይህን እኮ ያደረገ መንግስቱ ኃይለማርያም ነው። መንግስቱ የወታደሩ የድሃው የእኔ ብጤው እታች የወደቀው ህብረተሰብ ወዳጅ ነው። ኢትዮጵያ ብዙ ጠላት አለባት። ብዙ ሳይገባን እያለቀሰ ሲለምነን መጨረሻ ጥሎ እንዲጠፋን ምክንያቱ ነው እንጂ ለመንግስቱ የቅበት ነገር የለም።
አቶ ነሲቡ በደብዳቤያችሁ ዝርዝር ጥያቄዎችን አቅርባቸዋል፣ በውይይቱም ጠቅሰዋል። ፍትህ ይምጣ ወይም ደግሞ ፍርድ እናገኝ ጥቅል ሀሳብ ነው እና ምንድን ነው የመጨረሻ ግባችሁ?
እንደነኚህ አይነት ሁኔታዎች ቂም በቀል ማስለቂያ ሆነው እንዲቀጥል አይደለም ሀሳባችን። በጊዜው ፍትህ አይቶ ተደርጎ ቢሆን ኖሮ ለቀጣይ መሪዎችን ማስተማሪያ ነበረ። ገለን፣ ዘርፈን፣ ጨፍጭፈን እናድርገን የትም እንሄዳለን። እኔ በዝርፊያ አልጠራው አድላለን ሌሎች ምሳሌ ነው የምጠቅሰው እና የትም ሀገር እንሄዳለን ብለው የዚህ አይነት አይተናል በ27 ዓመት አገዛዝ። ያ ምንድን ነው ምንም አልኖርም የትም እንሰለ ይሄ ሁሉ አስተማሪነቱን ያስፈልጋል። አሁንም ቢሆን ለፍትህ ቀርበው እኔ ታሰሩ ይገደሉ አይደለም ግን ለሰሩት ወንጀል ተከራካሪ ቀርቦላቸው ራሳቸው አቅርበው ህግ ይመልከተው ነው። በዛ መሰረት ህግ ተመልክተው ለወደፊት ማስተማሪያ እንዲሆን የበቀል ጉዳይ አይደለም። በእኛ በኩል ኢትዮጵያ ወደ ጥሩ እንድትሄድ ያስፈልጋል። ግን እንደነኛ አይነት እንትኖቸው ምንም እንዳልተሰራ አሁን እሳቸውም እንደሚያዩት ጀግና እውነቴን ነው እኔ መንግስቱ ኃይለማርያም ጀግና ቢሆን የመጨረሻውን ጥይት ጠጥቶ ቢሞት ስሙን ያስከብር ይሆን ይሆናል። አመሰግናለሁኝ። በጣም
ምንም ጥይት የሚያስጠጣው ነገር ያለ አይመስለኝም አቶ ነሲብ።
ራሳቸው ያሉት እኮ ነው አንድ ሰውና አንድ ጠመንጃ ጥይት እስኪቀር ብለው ይፎክሯል ነበር እንዴ?
አይ ብለዋል። 17
በቃ ተግባራዊ ማድረግ ለሀገር ነው የሚሞቱት፣ ባንዲሯ ነው የሚሞቱት፣ ለሰንደቅ ዓላማ ነው የሚሞቱት። እና ያስከሆነ ድረስ ያንም ቢያደርጉ ስማቸውን ትንሽ ሊቀይሩ ይችሉ ነበረ።
በመጀመሪያ ደረጃ ላይ በዚህ ደረጃ ከ44 ዓመት መንግስቱን የሚከስ ጭንቅላትና ህሊና ያለው ሰው መንግስቱ አይደለም ጥይት በታንክ እንኳን ተደፍቶ ቢሞት በጎ ነገር ሰራ አይልም። እንደዚህ ያለ ጭንቅላት ካለን ማለት ነው። ግን ቁም ነገሩ እኛ አብዛኞቻችን በኢትዮጵያ በተለይ በቀድሞ መከላከያ ሰራዊት ውስጥ የነበርንም በተለያየ ሁኔታ ግዴታ መከላከያ ሰራዊት ውስጥ መግባትም የለበትም። በነገራችን ላይ ሰራዊት ውስጥ መሆኑ መንግስቱን የማይወደው አለ፣ እሱ የግል መብት ጉዳይ ነው። ግን በአብዛኛው ትውልዱ መንግስቱ ኃይለማርያምን እንኳን ኖረ ነው የምንለው። ይኸው እኮ እያሳየው ብዙ ነገሮችን እያሳየ ነው። 17 ዓመት የሰውዬ ከዛች ደሀ ሀገር ላይ 5 ሳንቲም ያልነካ በዘመድ ማንንም ያልጠቃ እህቶቹ እኮ ፋብሪካ ይሰራሉ። የትኛው ሀገር ነው በዓለም ታሪክ እህቶቹ ወዛደሮ ነው ቤተሰቦቹ ወንድሞቹ ተጥለው ያክስቴ ልጅ ያጎቴ ልጅ በጋብቻ በምን የማይል ሚስቱን እኮ በቲቪ አናቃትም እኮ መጨረሻው ላይ አካባቢ ካሉ ነው።
መቶ አለቃ መስፍን ከበደ ከላስ ቬጋስ፣ እንዲሁም አቶ ነሲቡ ስባት ከካሊፎርኒያ በጣም እናመሰግናለን።
እግዚአብሔር ይስጥልን።
እኔም ሁለታችሁንም አቶ አሉላንም አቶ አዲሱንም መቶ አለቃም እንዲህ በቀና መንፈስ መወያየታችን ይሄ ለህዝብ ነው። ህዝብ ይፈርዳል፣ አድማጭ ይፈርደናል። ጥሩ ነው። ምን በዚህ መልክ የምንፈጠው ነው? ኢትዮጵያ በዚህ እንደተናቆርን እንሄዳለን ማለት አይደለም። አመሰግናለሁ።
አመሰግናለሁ አሉላን፣ አዲሱን፣ እንደዚሁም ተከራካሪዎቹን የመቶ አለቃ መስፍን ከበደን ከላስ ቬጋስ፣ እንደዚሁም አቶ ነሲቡ ስባትን ከካሊፎርኒያ። በእኔም በኩል በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የፍቅር ኮንሰርት በአማራ ፍቅር ያሸንፋል ተጓዥ የሙዚቃ ኮንሰርት መነሻውን ጎንደር አድርጎ ባህር ዳርን፣ ፍኖተ ሰላምን፣ እንጂባራን፣ ደብረ ታቦርንና ወልዲያን አካሎ ማሳረጊያውን ደሴ ላይ አድርጓል ሰሞኑን፣ ይለናል መስፍን አራጌ ከደሴ። በተወዳጅ ድምፃውያን ተጋባዥነት 2 ወር ገደማ የዘለቀው ኮንሰርት ፈርጀ ብዙ መልእክቶችም ተላልፈውበታል ይላል መስፍን። ወደ ዘገባው ላሸጋግራችሁ።
ተወዳጆቹ ድምፃውያን ይሁኔ በላይና መሐሪ ደገፋው እንዲሁም ታዋቂው የዜማና ግጥም ደራሲ አበበ ብርሃኔ በደመቁበት ምሽት አንገት ከመለቅለቅ ትከሻ ከመስበቅ ያለፈ ቁም ነገር ተላልፏል። አንድ ዓለም ያሰባሰባቸው ከያንያንና ታዳሚዎች በመንፈስ ተሳስረው ለወገን ደራሽ ወገን ነው ብለዋል ፍቅር ያሸንፋል የሚል መጠሪያ በሰጡት ተጓዥ የሙዚቃ ኮንሰርት ላይ። በፍቅር የማትታማው ኢትዮጵያ ፍቅር እንዳይርቃት የፖለቲካውን ህመም ጥበቡ እንዲያክም ታስቦ መዘጋጀቱን የኮንሰርቱ አስተባባሪ የአሮዲዮን ኤቨንት ኦርጋናይዜሽን ዋና ስራ አስኪያጅ ደሞዝ ገነቱ ይናገራሉ።
ያ የምታውቀው የፍቅር አብሮ የመብላት አብሮ ከመጠጣት ይልቅ አሁን የስድብ፣ የሐሜት፣ የውድቀት ይሄ ነው ወሬው ያለ መቀየር አለበት። ይህን ለመቀየር ፖለቲካው ሰንፏል። ስለዚህ የፍቅር ጉዳይን ለማምጣት ኪነ ጥበቡ ጉልበት አለው።
ለዚህም ይመስላል አበበ ብርሃኔ እንዲህ አለው።
እናት አባት ሞት በአገር ይለቀሳል፣ አክስት አጎት ሞት በአገር ይለቀሳል፣ አገር የሞተ እንደው ወዴት ይደረሳል፣ አገር የሞተ እንደው ወዴት ይደረሳል። አገሬን አገሬን ናይልም ወይ ሰው ክፉ ሲናገሩት ወድዬ ባሰቡ።
እንደ ኢትዮጵያ ባለች አገር ፈተና መፈጠሩ እንግዳ አይደለም። ቁም ነገሩ ፈተናውን ለማለፍ ያለው የስነ ልቦና ዝግጅትና መንፈሳዊ ብቃት እንጂ ይላሉ ከያንያኑ።
ኢትዮጵያ የሰው ዘር መነሻ እንደመሆኗ መጠን ሰፊ ሆና የተሰራች ሀገር ነች። እንደዚህም ወዳ በመሰራቷ ፈተናዎች አሉባት። በኩፍኝ ተፈትነናል፣ በወባ ተፈትነናል፣ በኤችአይቪ ተፈትነናል። ገብተዋል። አሁን ደግሞ የተሰጠን አሳይመንት ደግሞ የዘር አሳይመንት ተሰጥቶ ነው።
ከአንድ አረጌ ተቀዳ በጠንካራ ባህል የተገመደ ማንነታችን በዘር ሽኩቻ አደጋ ላይ መውደቅ እንደሌለበት የሚናገሩት የጥበብ ሰዎች አባት እናቶቻችን ደማቸውን የገበሩት ለዘር ሳይሆን ለሀገር እንደሆነ በአጽንኦት ይገልጻሉ። ድምጻዊ ይሁኔ በላይ
አባቶቻችን ጥላትን ያሳደዱት የሞቱት ስቃይ ያዩት ለሀገር ተብሎ ነው፣ ለኢትዮጵያ ተብሎ ነው። ስለ ዘር ስለ ሃይማኖት አልነበረም።
ፈተናው የቱንም ያህል ቢፈታተን ጠልፎ የሚጥለን ሳይሆን ይበልጥ የሚያጠናክረን ነው ይላል አባ ብርሃኔ በበኩሉ።
ፈታኙ በተለያየ መንፈስ እየመጣ ይፈትናል። የሆነው ነው ግን ይሄ ህዝብ ምንም አይሆንም የሚል እምነት ነው ያለኝ። ዝም ብሎ የተጋመደና ዝም ብሎ የተዘራ አይደለም። ፈርገኛ ጤፍ በዳስ በኢትዮጵያ ነው። ፈርገኛ ጤፍ ምንም ቢሆን ምንም በወንፊት ምናምን አድርገን የምትለየው ህዝብ አለ እና የበለጠ አንድነቱ እንዲመጣ የተፈጠረ ስሜት ይመስለኛል።
ከህዝብ ጉያ ለወጣን የህዝብ ልጆች የወገን ሰቆቃ ያሳቀቀናል፣ ህመሙ ያምናል። እናም በተሰጠን ጸጋ ቁስሉን ለማከም ባንችል ስር ሰዶ እንዳያመረቅዝ የበኩላችንን ድርሻ ማበርከት አለብን በሚል መሪ መንፈስ የተደረገው ኮንሰርት በአማራ ክልል 7 ከተሞችን ሸፍኗል።
የወገን ብሶት፣ የወገን ችግር ይነካኛል። አድማጮቼ፣ አድናቂዎቼ፣ አሳደጊዎቼ ህዝብ ናቸው። የኢትዮጵያ ህዝብ ነው እና የህዝብ ነገር ያመኛል። ድምፅ አልባ ለሆኑ ሰዎች ድምፄን ባሰማ ደስ ይለኛል። ለውጡ በጋራ የምንገነባው ነው። በጋራ ለመገንባት ደግሞ የጋራ የሆነ ኢትዮጵያ የሆነ ፍቅር ያስፈልገናል።
በመምከር ህብረት በመፍጠር ገዳይ ነኝ እኔ ኃይለኛ ነኝ ሳይሆን ሁሉም ሰው ወንድምን ወዳለሁ አገርን ወዳለሁ እንዲህ ሊያደርግ የሚችል አስተሳሰብ ዘን ነው የተነሳ ነው።
ለውጡ ያመጣልንን ነገር የመቀበልና የመጠበቅ ባህሪ በጣም አስፈላጊ ነው። ብዙ ነገሮች ተበለሻሽተው ሊሆን ይችላል። እነሱን ደግሞ ወደ ጤናማው መንገድ ለመምራት እኛ ጤናማ ሆነን ራሳችንን መጀመሪያ ማከም አለብን።
ስደተኛን ተቀብላ በማስተናገድ ዓለማዊ ክብር መንፈሳዊ ምስክርነት ያገኘችው ኢትዮጵያ ዛሬ የአብራኳ ክፋይ ከቤት ንብረታቸው ከቀይ ከጎጣቸው ተፈናቀሉ የመባል ዜና ባልተለመደ መልኩ እየተለመደ መጥቷል። ከዚሁ ጋር ተያይዞ የሚፈጠረው ማህበራዊ ቀውስ ለመፍታት በደሴ ከተማ የተዘጋጀው የሙዚቃ ኮንሰርት ገቢው ከተለያዩ አካባቢዎች ለተፈናቀሉ ወገኖች መርጃ እንዲውል ተሰጥቷል።
የእኛ ብር መፈናቀሉን ያድነዋል ወይም ሌላ ነገር ያድነዋል አለ ግን ሀሳብ ሁልጊዜ ግዙፍ ነው እና ንቅናቄን እንዲፈጥር መረዳዳ እንዲኖር የኔ ልጅ ተፈናቅሏል እንዲህ የኔ እህት ተፈናቅላለች ለምን እንዲህ ነው
ኮንሰርቱ በተለያዩ አካባቢዎች የተለያዩ ዓላማዎችን አንግቦ ሲንቀሳቀስም ቆይቷል።
ጎንደር ስቴት ስፖርቱ ጋር ሴቶች ጋር ወጣቶች ጋር ሰርተናል። ዳሞት ስቴት ከእግር ኳሱ ጋር ማጠናከር ባህር ዳር ስቴን ከባህር ዳር ከነማ እግር ኳሱ ጋር ከእያንዳንዱ ጋር የማጠናከር ስራ በፐርሰንቶች እያደረግን አብረን ነው በጋራ የምንሰራው። አንደኛውን ዙር ጨርሰናል። ሁለተኛው ዙር ላይ ደግሞ ወደ አስመራም፣ አዳማም፣ ከዛ ወደ እስራኤል፣ አውስትራሊያ፣ አሜሪካ ፕሮግራም እየዘረጋ ነው።
በኮንሰርቱ ላይ ታዳሚ የነበረው የደሴ ከተማ ወጣት ይህን ይላል።
ከተገኘው ገቢ በላይ የተላለፈው መልእክት በጣም ጠንከር ያለ ነበር። በጣም ደስ ይላል። በጣም በጎ ነገር ማድረግን አስተምረውን ሂደዋል። ለወገን ደራሽ ወገን ነውና ከነሱ የተረዳ ነው ነገር ከራሳችን ትንሽ ነገር ጠብ አድርገን ለህዝብ ግን እንደደረስን የተረዳሁት ነገር ነው ይህ ነው።
35ኛው የአሜሪካ ፕሬዚዳንት ጆን ፊትስ ጄራልድ ኬኔዲ አገሬ ምን አደረገችልኝ ሳይሆን ለአገሬ ምን ሰራሁላት በል የሚለው ዘመን ተሻጋሪ ንግግራቸው የአንዳንዶችን የልቦና በር አንኳኩቶ እየገባ ይመስላል።
ከሀገሬ በጣም ብዙ ነገር እጠብቅ ነበረ። ይህን ኮንሰርት ሳይ ግን ከሀገር መጠበቅ ሳይሆን እኛ ለሀገራችን ብዙ ነገር ማድረግ እንደምንችል የተረዳሁበት ኮንሰርት እንደሆነ ነው።
ኢትዮጵያ በምትባል ሀገር ላይ ፈተና ጥፋል ማለት ዘበት ነው። ገብቷል። ግን ጠንካራ ህዝብና ጠንካራ ሀገር እንደመሆኑ ፈተናዎችን እየተሻገረ እየመጣ ነው። እግዚአብሔር ደግሞ ይህን እናንተን ጄኔሬሽን ይህን ደግሞ አሻግሮ ወደ ሌላው ለሚቀጥለው ጄኔሬሽን ለልጆቻችን ያስረክባል ብለን እናምናለን። አንጠረጥረውም። በፍቅር እንደነበርን በፍቅር እንሆናለን።
ማንነት የራስ ነው። ሃይማኖት የግል ነው። ሀገር የጋራ ነው። ቁልፉና ማሰሪያው ኢትዮጵያዊነት ነው የሚለው ዘፈን በዚህ ነው እኔ ነገሮችን የምቋጨው።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። የተከበራችሁ አድማጮች፣ ዝግጅቶቻችን ዋና ዋናዎቹ እስካሁን የተከታተላችኋቸው ናቸው። አሁን የማጠቃለያ ዜና እናሰማችሁ።
በምዕራብ ምስራቅ ጉጂና ጌዴዮ ዞኖች በተለያዩ መጠለያ ለሚገኙ ተፈናቃዮች የሚደረገው ሰብአዊ እርዳታ በቀጣይነት እየቀረበ መሆኑን የሰላም ሚኒስቴር አስታወቀ ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ትላንት በሰጡት ጋዜጣዊ መግለጫ በምስራቅና ምዕራብ ጉጂ እንዲሁም በጊዲዮ ዞኖች የሚገኙ ተፈናቃዮችን በቋሚነት ለማቋቋም የኦሮሚያ ብሔራዊ ክልላዊ መንግስት፣ የደቡብ ብሔራዊ ክልላዊ መንግስትና የፌዴራል መንግስት በጋራ እየሰሩ ይገኛሉ ብለዋል። ይሁን እንጂ ለተፈናቃዮች ሰብአዊ እርዳታ በሚውሉ ምግብና ምግብ ነክ ባልሆኑ አቅርቦቶች ላይ አልፎ አልፎ ስርቆትና ንጥቂያ እንደሚፈጸም ጠቁመዋል። ቦይንግ በሚሰራቸው 737 ማክስ አውሮፕላኖቹ ላይ የሚገጠሙ የተሻሻሉ አዲስ ሶፍትዌሮችን በሳምንትና 10 ቀናት ውስጥ እንደሚያወጣ የሚዲያ ዘገባዎች ትላንት አስታውቀዋል። ከወደቀው የኢትዮጵያ አየር መንገድ አውሮፕላን የተገኘውን ብላክ ቦክስ የተሰኘውን የበረራና ድምፅ መቅረጫ መሳሪያ የተረከቡት የፈረንሳይ ምርማሪዎች ትላንት ስራ ጀምረዋል። ምርመራውን በይፋ የሚመሩት ኢትዮጵያውያን ሲሆኑ የፈረንሳይና የዩናይትድ ስቴትስ ባለሙያዎች ያግዛሉ። ከቋቱ የሚገኝ የምርመራ ውጤት ግን በርካታ ቀናት ሊወስድ እንደሚችል ይገመታል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።